ይህ ስራይ ድምጽ እየተዘጋጀ ከደቡብ አፍሪካ በትራንስ ወርልድ ራዲዮ ከሰኞ እስከ አርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። በዚህን ሰዓት በራዲዮናችሁ ዙሪያ ተሰብስባችሁ ይህንን የራዲዮ ዝግጅታችንን የምታዳምጡትን አላላቆች ታናናሾችን ሰላምታችን በጌታ በኢየሱስ ክርስቶስን በእያላችሁበት ስፍራ ይድረሳችሁ እንላለን። እንደምን አመሻችሁ ክቡራን አድማጮቻችን። ዛሬ ደግሞ እግዚአብሔር ፈቃዱ ሆነና ትላንትና የሁለተኛ ቆሮንቶስን መጽሐፍ አጠናቀን የመጽሐፍ አስቴርን ደግሞ ትምህርት ይዘንላችሁ ቀርበናል። በሚኖረን ክፍለ ጊዜ ሁሉ እዚህ መጽሐፍ ውስጥ ማለቴ ነው እግዚአብሔር እንደ ቀድሞ ደግሞ አሁንም የሚናገረን አሁንም ደግሞ የሚያስተምረን አሁንም ደግሞ ቀና የሆነውን መንገዱንና አሰራሩን እንዴት እንደሚያሳየን እሱ ጥበብ አለው እሱ ዕውቀት አለው ማንንም አይደርስበትም። ከዚህ መጽሐፍ ማለትም ከመጽሐፍ አስቴር እግዚአብሔር ለኔና ለእናንተ የሚረባንን ቁም ነገር አለው። እግዚአብሔር በረከት አለው። እግዚአብሔር በጎነቱንና ቸርነቱን እንዴት ለልጆቹ እንደሚቸር ከዚህ መመልከት እንችላለን። እስቲ በማስቀደም ይህንን ዝማሬ እንጋብዛችሁ። አድማጮቼ እናንተ ለዚህች ደቂቃ ለዚህችም ቀን የበቃችሁ በእውቀታችሁ ነው በጉልበታችሁ ነው ካላችሁ የከብቶች ብዛት ካላችሁ የገንዘብ ብዛት ካላችሁ የርሻ ብዛት ካላችሁ ሌላ ዝርዓትም ደግሞ የተነሳ ብዛት ነውን ወይንስ ከምን የተነሳ ነው? እግዚአብሔር ወዳጆቼ እኔና እናንተን እስከዛሬ ባይጠብቀን ኖሮ ይሄኔ ለዚህች ሰዓት ያልታደልን ነበርን። በእውነት ላለው ተኝቶ የማይነቁ ብዙዎች አሉ። ሰላሙን ያበዛልን ወደ ረቱም ስፍራ ደሞ ያመጣን እግዚአብሔር ነው። ወዳጆቼ እግዚአብሔር ባይታደገን ኖሮ እግዚአብሔር ባይንከባከበን ኖሮ እግዚአብሔር ከጠላት መንጋጋ ባይታደገን ኖሮ ዛሬ እኔና እናንተ ይህንን የመሰለ አንደበት የለንም ነበር። ይህንን የመሰለ ቋንቋ የለንም ነበር። ቅዱሱን ስሙን ከማደሪያው የሚያመሰግን እግዚአብሔር ቅዱሱን እርሱን የሚጠራ ከናፍርቶችንም አናገኝም አልነበረንም። እግዚአብሔር ግን በልጁ በጌታ በኢየሱስ ክርስቶስ ሰላማችንን አብዝቷልና እነሆ እንዲህ ያልን መናገርና መዘመር ይቻልን። እስቲ ዝማሪውን ቢያዘምርልን አው ጌታችን ኢየሱስ ክርስቶስ ሰላማችን አንተ ነህ ረፍታችንም አንተ ነህ በዚህ ሰዓት ደግሞ ከማደሪያ ከቅዱሱ ስፍራ ያንተን በረከት እንጠባበቃለን አቤቱ ጌታችን ሆይ በደምህ ደግሞ ገስተህናል ዋይተህናል ስለዚህም እጅግ አድርገን እናመሰግናለን ዛሬም ደግሞ ልባችን ተክቶ ከዚህ ከመጽሐፈ አስቴር ውስጥ ምን እንደምትናገርና እንደምታስተምረን በልባችንም ጽላት ለዘላለም የምንመረራበትን ህግንና ትዛዝን በልባችን ጽላት እንድታተምልን እንድትጽፍልን እንለምንሃለን እግዚአብሔር አባታችንና አምላካችን ሆይ በዚህ ጊዜ ደግሞ በእያለንበት ስፍራ ቃል ያንዳንዳችንን እንዲያገኘን ካለንበት ከስጋ ሁኔታ ወጥተን ወደ መንፈሳዊ ዓለም ወደ አንተም ደግሞ ጌታዬ መቅረብና መምጣት እንድንችል በዚህች ሰዓት ልባችንን እንድትነካ እለምናሃለሁ አቤቱ አምላካችን ሆይ ያልተገለጠውን የተሸፋፈነብንን የጨለመብንን ጌታ እግዚአብሔር አምላካችን ሆይ ነገርን አንተ እንድትገልጥ በብርሃንም ውስጥ ደግሞ እንድታራምደን በቀናውም መንገድህ ደግሞ እንድታስጉዘን እንለምናሃለን እግዚአብሔር ሆይ ጊዜውንና ሰዓቱንም ሁሉ ባርክልን በመድኃኒታችን በጌታችን በኢየሱስ ክርስቶስ ያው ስም ስትል ስማን አሜን ጮች ላንትናው ምሽት ክፍለ ጊዜ ጥናታችን የሁለተኛ ነቆሮንቶስ መጽሐፍ ማጠናቀቃችን የሚታወስ ነው። ደጋግመን እንደተናገርነው ከሁለተኛ ቆሮንቶስ ከአንደኛ ቆሮንቶስም እንደዚሁ እግዚአብሔር ብዙ ቁም ነገሮችን ለሕይወታችን እንዳተረፈልን እምነታችን ነው። እግዚአብሔር ሲናገር የሚሰማ ልቦናን ቢኖረን ኖሮ ወዳጆቼ በእውነት የት በደረስን። ዛሬም ደግሞ እንዲሁ ከመጽሐፍ አስቴር የሚናገርን ነገር አለ። አስተማሪው መንፈስ ቅዱስ ደግሞ ወደኛ ቀርቦ የሚያስተምረንን በጥሞና መከታተል እንድንችል ሁላችንንም እግዚአብሔር ይርዳን ይያልኩኝ ወደ ዛሬው ትምህርታችን እናልፋለን። አስቀድማችሁ ግን መጽሐፍ አስቴርን አውጡ። ወዳጆች ለጥናታችን ያመቸን ዘንድ የመጽሐፉን መግቢያ ላንብብላችሁ። የመጽሐፉ ጻፊ ማን እንደሆነ በውላ አይታወቅም። ልብ በሉ፣ የዚህ መጽሐፍ አስቴር ጻፊ ማን እንደሆነ በውላ አይታወቅም። ይሁን እንጂ ምናልባት መርዶክዮስ ሳይሆን እንደማይቀር ይገመታል። መጽሐፍ አስቴር ምዕራፍ 9 ቁጥር 29ን ተመልከቱ። የመጽሐፉ ቁልፍ ሐሳብ ደግሞ በዚህ ጊዜ ቸልብቲ ረፍትና መዳን ለአይሁድ ከሌላ ስፍራ ይሆንላቸዋል፣ አንቺና ያባትሽ ቤት ግን ትጠፋላችሁ። ደግሞስ ወደ መንግስት የመጣሽው እንደዚህ ላለው ጊዜ እንደሆነ ማን ያውቃል የሚለው ነው የመጽሐፉ ቁልፍ ሐሳብ ማለቴ ነው። መጽሐፍ አስቴርን መጽሐፍ ቅዱስ ውስጥ ካሉ መጽሐፍት ሁሉ ልዩ የሚያደርገው ልብ በሉ፣ ይህንን የመጽሐፍ አስቴርን መጽሐፍ ቅዱስ ውስጥ ካሉት መጽሐፍቶች ሁሉ ልዩ የሚያደርገው አንድም ጊዜ እንኳ የእግዚአብሔርን ስም አለማንሳቱ ነው። ልብ በሉ፣ በዚህ መጽሐፍ አስቴር ውስጥ የእግዚአብሔር ስም ተጠቅሶ አለመገኘቱ መጽሐፉን ከሌሎቹ የመጽሐፍ ቅዱስ ክፍሎች ልዩ ያደርገዋል ማለት ነው። የአረማዊው ንጉሥ ስም ግን 192 ጊዜ ተጠቅሷል ወይንም ደግሞ ተነስተው እናገኛለን። ጸሎት የሚለው ቃል አንድም ጊዜ እንኳን ተጠቀሰም። ይገርማል። አስተዋላችሁ? ጸሎት የሚለው ቃል በዚህ በመጽሐፍ አስቴር ውስጥም አንድ ጊዜ እንኳን ተጠቅሶ አናገኝም። የእግዚአብሔር ስም ቃል ተጠቀሰ ጸሎትን መጥቀሱ ወይም ስለ ጸሎት ማንሳቱ አስፈልጊ አይደለም። መጽሐፍ አስቴር በቀጥታም ይሁን በተዘዋዋሪ በአዲስ ኪዳን ውስጥ አንዴም አልተነሳም። ይሄም ደግሞ የሚገርም ጉዳይ ነው። መጽሐፍ አስቴር በቀጥታም ይሁን በተዛዋሪ መንገድ በአዲስ ኪዳን ውስጥ አንድ ጊዜም ተነስቶ ወይም ደግሞ ተጠቅሶ አናገኝም። በዚያ ዘመን በነበረው ዓለም ይታመንባቸው የነበሩ የተለያዩ አጉል አምልኮና ልማዶች ሁሉ ግን ብዙ ጊዜ ተነስተዋል ተጠቅሰዋል። ሌላው መጽሐፉ ልዩ የሚያደርገው ደግሞ በሴት ስም መጠራቱ ነው። ልብ በሉ፣ መጽሐፉን ልዩ የሚያደርገው በሴት ስም መጠራቱ ነው። በሴት ስም የሚጠሩ በመጽሐፍ ቅዱስ ውስጥ ያሉ መጽሐፍት ሁለት ብቻ ሲሆኑ በመጽሐፍ ቅዱስ ውስጥ ያሉ በሴት ስም የሚጠሩ መጽሐፍት ሁለት ብቻ ሲሆኑ እነርሱም መጽሐፍ አስቴርና መጽሐፈ ሩት ናቸው። አንደኛው ያውን የምናጠናው መጽሐፍ አስቴር ሲሆን ሁለተኛው ደግሞ መጽሐፈ ሩት ነው ማለት ነው። መጽሐፍ አስቴርን ስናነብ ከእግዚአብሔር ማዳን ጋር ፍቅር ይዘናል። አይገርማችሁምን? መጽሐፈ አስቴርን ስናጠና ወይም ስናነብ ከእግዚአብሔር ማዳን ጋር ፍቅር ይዘናል። እኛ የምንወደው አስቀድሞ እርሱ ስለወደደንና ሕይወቱንም ስለሰጠን ነው። እግዚአብሔር ፍጥረት ዓለምን ሁሉ የሚመራውና የሚመግበው ከፍቅሩ ነው። ከዘዳግም መጽሐፍ እንደተመለከትነው እስራኤላውያን ወደ ተስፋው ምድር ከመግባታቸው በፊት እግዚአብሔር የወደፊት ታሪካቸውን ዘርዝሮላቸው ነበር። በባቢሎናውያን እንደሚማረኩና ኢየሩሳሌምም በሮማውያን እንደምትደመሰስ ሕዝቡም በግዞት እንደሚወሰድ ነግሯቸው ነበር። ልክ እንደተባለው ሁሉም ነገር ደርሶባቸዋል። ዘዳግም ምዕራፍ 31 ቁጥር 18ን ስንመለከት ግን ሌሎችን አማልክት ተከትለዋልና ስላደረጉት ክፋት ሁሉ እኔ በዚያ ቀን ፊቴን ሰውራለሁ የሚልን ቃል እናነባለን። የሚያስደንቅ ነገር ነው። ከመጽሐፍ አስቴር የምንመለከተው ወዳጆቼ እግዚአብሔር ከሕዝቡ ፊቱን መሰወሩን ነው። ይሁን እንጂ በዚህ ሁሉ እንኳ ጥበቃው ከሕዝቡ አራቀም ነበር። ከመጽሐፍ አስቴር የምንመለከተው ከእግዚአብሔር ፈቃድ ስለወጣ ሕዝብ ነው። አስተዋላችሁ? ከመጽሐፍ አስቴር የምንመለከተው ነገር ቢኖር ከእግዚአብሔር ፈቃድ ስለወጣ ሕዝብ ነው። እኔና እናንተ ዛሬ ስንት ጊዜ ከእግዚአብሔር ፈቃድ ወጥተናል? በዚህች ቀን አሁን በመሸቹ ጊዜ ማለቴ ነው ከእግዚአብሔር ፈቃድ ስንት ጊዜ አፈንግጠናል? እስቲ ራሳችሁን መርምሩ። ከጧት እስከዚህች ሰዓት ስንት ጊዜ ከእግዚአብሔር ፈቃድና ሕግ ውጪ ይሆነናል? ከሰባው ዓመት ምርኮ በኋላ ወገኖቼ ወደ አገራቸው ለመመለስ ፈቃደኛ የሆኑ ሁሉ እንዲመለሱ ቂሮስ ባወጀበት ጊዜ ሁሉም አይሁዳውያን ወደ አገራቸው አልተመለሱ። የተመለሱት ከ60 ሺህ ያነሱ እንደነበር ከመጽሐፈ ዕዝራና ልብ በሉ የተመለሱት ከ60 ሺህ ያነሱ እንደነበር ከመጽሐፈ ዕዝራና ከመጽሐፈ ነህምያ እንዲሁም ከነቢዩ ዋጌና ከትንቢተ ዘካርያስ መጽሐፍት መመልከት ይቻላል። ወደ አገራቸው ያልተመለሱት ብዙ ወገኖች ጣፈንታስ ምን ነበር ትሉኝ ይሆናል። በአሁኑ ጊዜም ወዳጆቼ ተመሳሳይ ሁኔታን እንመለከታለን። ወደ አገራቸው የገቡት እስራኤላውያን ከ3 ሚሊዮን አይበልጡም። ይህንን ተመልከቱ። ወደ አገራቸው የገቡት እስራኤላውያን ከ3 ሚሊዮን አይበልጡም። የተቀሩት 60 ሚሊዮን ግን በተለያዩ የዓለም ክፍሎች እንደሚኖሩ ይታወቃል። ቂሮስ አዋጁን ቢያወጣም በሚሊዮን የሚቆጠሩ አይሁዳውያን ወደ አገራቸው አልገቡም ነበር። እግዚአብሔር ወደ አገራቸው እንዲገቡ አዟልና ሁሉም ወደ አገራቸው መግባት ነበረባቸው። ባለመግባታቸው ግን ከእግዚአብሔር ፈቃድ ውጪ ሆኗል። የነዚያ ወደ አገራቸው ሳይመለሱ የቀሩ አይሁዳውያን ሁኔታ ምን ይመስል እንደነበር የምንመለከተው ከመጽሐፍ አስቴር ነው። እርግጥ ነው ወዳጆቼ ታሪካቸው ብዙ ቅጽ ያለው መጽሐፍ ሊወጣው ይችላል። ከዚያ ጋር ሲነጻጸር መጽሐፍ አስቴር በጣም አነስተኛ መጽሐፍ ሊሆን ይችላል። ይሁን እንጂ ቀሪዎቹ አይሁዳውያን ስለነበሩበት ሁኔታ የሚነግረን ብቸኛ መጽሐፍ ስለሆነ መጽሐፍ አስቴርን በጥንቃቄ ልናጠናው ይገባል። ይህንንም እንድናደርግ ደግሞ እግዚአብሔር ይርዳን። በዚህ መጽሐፍ እግዚአብሔርን በአዲስ ሁኔታ እንመለከታለን። ምንም እንኳን ህዝቡ በፈቃድ ውስጥ ባይሆኑም እግዚአብሔር እነርሱን ከመምራት ወደ ኋላ አላለም። ከርህራዩና ፍቅሩ የተነሳ እግዚአብሔር ህዝቡን አረሳቸው። መረዳት እንደሚቻለው ታላላቅ ክርስቲያናዊ አስተምህሮች በብሉይ ኪዳን አማካይነት በቀጥታሚውን በተዘዋዋሪ ሁኔታ ተገልጿል። ለምሳሌ ያህል በክርስቶስ ለመዳናችንና ስለመዋጀታችን ከዘጸአት መጽሐፍ እንመለከታለን። ተመልከቱ፣ በክርስቶስ ስለመዳናችንና ስለመዋጀታችን ከኦሪት ዘጸአት መጽሐፍ እንመለከታለን። ከመጽሐፈ ኢዮብ የንስሐን አስፈላጊነት እንመለከታለን። ይገርማል። ከመጽሐፈ ኢዮብ የንስሐን አስፈላጊነት እንመለከታለን። ከትንቢተ ዮናስ ትንሣኤን እንመለከታለን። ቶሎ ጻፍ አድርጉ። ትንሣኤን እንመለከታለን። እንዲህ ያለ መሰረታዊ የክርስቲያን ትምህርቶችን በብዙ የብሉይ ኪዳን መጻሕፍት ማግኘት ይቻላል። አሁን ከመጽሐፍ አስቴር የምንመለከተው ደግሞ የእግዚአብሔርን ርኅራኄና ፍቅር ነው። አስተዋላችሁ? ከመጽሐፍ አስቴር የምንመለከተው ደግሞ የእግዚአብሔርን ርኅራኄና ፍቅር ነው። ወደ አገራቸው እንዲመለሱ ሲነገራቸው መመለስ አልፈለጉም። ስለሆነም ህዝቡ ከእግዚአብሔር ፈቃድ ውጪ ነበሩ ማለት ነው። እግዚአብሔርን ረስተዋል፣ ከርሱ ምርቀዋል። በችግራቸውና በመከራቸው ጊዜ አልጠሩትም። መጀመሪያ ወደ ምርኮ ምድር ሲመጡ የጽዮንን ዝማሬ እንዴት በባዕድ አገር እንዘምራለን ይሉ ነበር። ይህን ልብ በሉ። መጀመሪያ ወደ ምርኮ ምድር ሲመጡ የጽዮንን ዝማሬ እንዴት በባዕድ አገር እንዘምራለን ይሉ ነበር። አሁን ግን ወዳጆቼ የሚገርመው ጨርሶ ጽዮንን ዘንግተዋታል። ጽዮን ፈርሳለች። ውበቷም ሁሉ ስለጠፋ ወደዚያ መመለስን አይፈልጉም። እግዚአብሔርን ሲያመሰግኑም ሆነ ወደ እርሱ ሲጸልዩ ከዚህ መጽሐፍ አንመለከትም። ታዲያ እንዴት እግዚአብሔር በእንደዚህ አይነት ሁኔታ ውስጥ ያለን ህዝብ መምራት ይችላል? እነዚህን ሰዎች የመራቸው በፍቅሩና በርህራዩ ነበር። እግዚአብሔር ሕይወት ያላቸውና የሌላቸውን የሚታየውንና የማይታየውን ዓለም የሚመራው ከዚህ ፍቅሩ የተነሳ ነው። ዘማሪው ዳዊት መንግሥቱ ሁሉን ትገዛለች ይላል። ሐዋርያው ጳውሎስ ደግሞ ሁሉን እንደ ፈቀደና እንደ ወደደ ያደርጋል ይላል። ኤፌሶን ምዕራፍ 1 ቁጥር 11ን ተመልከቱ። ኤፌሶን ምዕራፍ 1 ቁጥር 11 ወዳጆች፣ እግዚአብሔር ቁሳዊውን ዓለም በተለይም ደግሞ የሰውን ልጅ ስለሚመራበትና ስለሚመግብበት ሁኔታ ስናስብ ልናስታውሳቸው የሚገቡን ሦስት ቃላት አሉ። የመጀመሪያው ቃል ፍጥረት የሚለው ነው። ልብ በሉ። እግዚአብሔር ቁሳዊውን ዓለም በተለይም ደግሞ የሰውን ልጅ ስለሚመራበትና ስለሚመግብበት ሁኔታ ስናስብ ልናስታውሳቸው የሚገቡን ሦስት ቃላት አሉ። ይህም አንደኛው ፍጥረት የሚለው ነው። እግዚአብሔር በቃሉ ብቻ ይህን ዓለም ፈጠረ፣ ካለመኖር ወደ መኖር አመጣ። ስለዚህ ዓለም መፈጠር ከዚህ የተሻለ አሳማኝ ምክንያት ማቅረብን ያልችልም። ሁለተኛው ቃል ደግሞ መለኮታዊ መገለጥ ነው። የመጀመሪያው ቃል ምንድን ነው ብለናል? ፍጥረት የሚለው ነው። ሁለተኛው ቃል ደግሞ መለኮታዊ መገለጽ ነው። እኔና እናንተ ስለዚህ ዓለም መፈጠር እንደ ክርስቲያን እርግጠኞች መሆን የምንችለው በእምነት ነው። እኔና እናንተ እግዚአብሔር የዓለማት ፈጣሪ እንደሆነ የምናውቀው በመለኮታዊ መገለጥ ነው። እምነት በመስማት ነው፣ መስማትም በእግዚአብሔር ቃል ነው ይላል። እኔና እናንተ ወገኖቼ ሁለት ምርጫ ብቻ ነው የሚኖረን፣ እርሱም እግዚአብሔር የዓለማት ፈጣሪ እንደሆነ ማመን ወይም ደግሞ በተለያዩ ሰው ሰራሽ መላምቶች ማመን ነው። በቃ ሶስተኛው ቃል ደግሞ ጽናት ነው። ልብ በሉ። የመጀመሪያው ቃል ፍጥረት፣ ሁለተኛው ቃል መለኮታዊ መገለጽ፣ ሶስተኛው ቃል ደግሞ ጽናት ነው። እግዚአብሔር ፍጥረት ዓለምን አጽንቶ እንዳቆመውና እንደጠበቀው ዕብራውያን ምዕራፍ 1 ቁጥር 3 ያመለክታል። ክርስቶስ በስልጣኑ ቃል እየደገፈ ይህን ዓለም እንደሚጠብቀው ያመለክታል። ቆላሲስ ምዕራፍ 1 ቁጥር 17 ደግሞ ቆላሲስ ምዕራፍ 1 ቁጥር 17 ደግሞ እርሱ ከሁሉ በፊት ነው፣ ሁሉም በርሱ ተጋጥሟል ይላል። ይህን ዓለም ደግፎ አጽንቶና አጋጥሞ የሚያቆመው እግዚአብሔር። በዚህ በመጽሐፍ አስቴር የምንመለከተው የእግዚአብሔርን ርዳታና ልግስና ነው። ባስፈላጊው ጊዜ እግዚአብሔር ነገሮችን ያዘጋጃል። ለምሳሌ ያህል አብርሃም ልጁ ይስሐቅን ለመሰዋት ወደ ሞሪያም ተራራ በወሰደው ጊዜ እግዚአብሔር ለመስዋዕት የሚሆነውን በግ አዘጋጀ። ከ1900 ዓመታት በኋላም ለሰው ልጅ ኃጢአት መስዋዕት የሚሆን በግ እግዚአብሔር በጎልጎታ ተራራ አዘጋጀ። ኢየሱስ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ነው። ዮሐንስ ምዕራፍ 1 ቁጥር 9ን ተመልከቱ። እግዚአብሔር በሰዎች ጉዳይና ሁኔታዎች ውስጥም ቢሆን የበላይ ነው። የሕይወት ገጠመኞቻችንና ሁኔታዎችን ሁሉ የሚመራው የእግዚአብሔር መለኮታዊ እጅ ነው። በዚህ በመጽሐፍ አስቴር የምንመለከተው በሰዎች ጉዳይ ውስጥ የእግዚአብሔር መለኮታዊ እጅ ሥራ ላይ እንደነበረ ነው። ምንም እንኳ መጽሐፉ የእግዚአብሔርን ስም ባያነሳም ማዳንና ልግስናውን ግን ከእያንዳንዱ የመጽሐፉ ገጽ መመልከት ይቻላል። እግዚአብሔር ይህንን ደግሞ የሚመለከት ልቦናን ይፍጠርልን። እንግዲህ በጌታ የተወደዳችሁ አድማጮቻችን የዚህ የመጽሐፍ አስቴር መግቢያን እዚህ ላይ ቆም እናደርግና ወደ መጽሐፍ አስቴር እንሸጋገራለን። የዚህ የመጽሐፍ አስቴር ምዕራፍ 1 አብይ ሐሳቡ ለባሏ መታዘዝ ስላልፈለገች ሴት ታሪክ ማውሳት ይሆናል። ቶሎ ቶሎ ጻፍ ጻፍ አድርጉ። የመጽሐፍ አስቴር ምዕራፍ 1 አብይ ሐሳቡ ለባሏ መታዘዝ ስላልፈለገች ሴት ታሪክ መግለጹ ነው። ይህ በአረማውያን መንግስታት መካከል የተፈጸመ ታሪክ በእግዚአብሔር ቃል ውስጥ መካተቱ ራሱን የቻለ ዓላማ አለው። ይህም የእግዚአብሔርን መለኮታዊ አሰራር ለማሳየት ነው። አንድ ያረማውያን መሪ ባወጣው ሕግ ይጀምራል። ሆኖም ያ ሕግ ከተጠበቀው በላይ ያስከተለውን ውጤት እንመለከታለን። እስቲ አስቴር ምዕራፍ 1 ቁጥር 1ን ተመልከቱ። በአርጤክስስም ዘመን እንዲህ ሆነ። የአርጤክስስ ከህንድ ጀምሮ እስከ ኢትዮጵያ ድረስ በ127 አገሮች ላይ ነገሰ ይላል። አርጤክስስ ለሰውየው የተሰጠ ስም ሳይሆን፣ ልብ በሉ፣ አርጤክስስ ለሰውየው የተሰጠ ስም ሳይሆን የማዕረግ ስሙ ነው። ይህም አቶ፣ ወይዘሮ፣ አጼ፣ ንጉስ እንዲሁም የመሳሰሉት እንደምንለው ነው። አርጤክስስ ማለት ተወዳጁ አባት ወይም የተከበረው ንጉስ እንደ ማለት ነው። ቄሳር የሚለው ቃል ትክክለኛ የሰውየውን ማንነት መግለጽ እንደማይችል ሁሉ አርጤክስስ የሚለው መጠሪያም የትኛው የፋርስ መንግስት እንደሆነ በትክክል አያመለክትም። ስለዚህ ሰው ትክክለኛ ማንነት የተለያዩ ሐሳቦች ይቀርባዋል። ይህ ንጉስ ከህንድ እስከ ኢትዮጵያ ባሉት አገሮች ይገዛ እንደነበር ተነግሮናል። ይህ አካባቢ ደግሞ በወቅቱ የነበረው ዓለም ማዕከል እንደነበር ይታወሳል። እስቲ አለፍ ብለን ቁጥር 2 እና 3 እናንብብ። በዚያም ዘመን ንጉሡ አርጤክስስ በሱሳ ግንብ በነበረው በመንግስቱ ዙፋን ላይ ተቀምጦ ሳለ በነገሰ በ3ኛው ዓመት ለባለሟሎቹና ለአገልጋዮቹ ሁሉ ግብዣ አደረገ። የፋርስና የሜዶን ታላላቆች ሁሉ የያገሩ አዛውንትና ሹማምንት በፊቱ ነበሩ ይላል። ይህ ግብዣ ወደፊት ወደ ግሪክ ሊያደርግ ስላሰበው ዘመቻ ህዝቡን ለማስተባበር ያደረገው ግብዣ ነበር። በግብዣው ላይ በመንግስቱ ውስጥ ያሉ የ127 ክፍለ አገር ርዕሳነ ብሔሮች ተገኝተዋል። ምን ያህል እንደሆነ በውል ባይገለጽም ከነዚህ መሪዎች ጋር አብሮ የመጡ ሰዎችም ይኖራሉ። ግብዣው እጅግ ታላቅ ከመሆኑ የተነሳ በጊዜው በነበረው ዓለም በፍጹም ታይቶ የማያውቅ ነበር ማለት ይቻላል። እንግዲህ እግዚአብሔር ሉዓላዊ ከመሆኑ የተነሳ በዚህ ውስጥም የራሱ ሥራ ነበረው። ስለዚህ ድንቅ አሰራሩና ቃሉ እግዚአብሔር ለዘላለም ይክበር ይመስገን። በጌታ የተወደዳችሁ አድማጮቻችን፣ የዚህ የመጽሐፍ አስቴር የዛሬው ምሽት ጥናታችን በዚህ ላይ ይጠናቀቃል። በነገው ምሽት ክፍለ ጊዜያችን ደግሞ እግዚአብሔር ወዶና ፈቅዶ ለዚያ ካደረሰን የዚህን ተከታይ ይዘንላችሁ እንቀርባለን። ለካለዳኛ የማይቀበል ጉቦ መማጸኛ ለካለዳኛ ወነተኝ ለካለዳኛ በቀን የሚፈርድ የማይወናበት ግራና ቀኙና የማይዘላበት ለካለዳኛ ወነተኝ ለካለዳኛ።
ክብሯን አድማጮቻችን እስካሁን ሳድረስ ከኛ ጋር በመቆየት ከእግዚአብሔር ማዳ አንድ ላይ እንድንማርና እንድንካፈል ይህንን እድል ለሰጠን ለእግዚአብሔር ክብር ምስጋና ይግባው ይያልን በዚሁ የዛሬውን ትምህርታችንን እንቋጫለን።
በዚህ ፕሮግራም ላይ ያላችሁን አስተያየት ወይም ጥያቄ በመልእክት ሳጥን ቁጥራችን 1366 አዲስ አበባ በማለት ጻፉልን። እንዲሁም በሞባይል ስልክ ቁጥር 0944088425 እደግመዋለሁ 0944088425 ደውሉልን፣ አጭር የጽሑፍ መልእክት ላኩልን። እንደዚሁም የመስራች ድምጽ ሬዲዮ በሚል የፌስቡክ ገጻችን፣ በቴሌግራም ቻናላችንና በዋትስአፕ ልታገኙን ትችላላችሁ።
ሞታን ሞታለው ብሎ በየነልኝ በኔ ዋጣት ሱጌታ ይሞተልኝ ሞተልኝ 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 ጌታ አይታንደኝ ሞተልኝ 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 ኢየሱስ አይታንደኝ ለካለዳኛ ወነተኝ ለካለዳኛ ለካለዳኛ ወነተኝ ለካለዳኛ የማይቀበል